የዛሬውን ሀሳብ ለመናገር ሳስብ ስለ አንድ ሰውነት ክፍል ሳስብ ነበር እና ይሄም ስለ ጆሮ ነው። ጆሮ በጣም ፋሲኔቲንግ የሆነ የሰውነታችን ክፍል ነው አይደለ? ጅግ ማናስተውለው ቀላል ስለ ይመስላል፣ ነገር ግን ውስብስብ የሆነና አስደናቂ የአምላክን ጥበብ የምናይበት የሰውነታችን ክፍል ነው እና ምናልባት እንደ ጀነራል ኖሌጅ የሚሆን ነገር ስለ ጆሮ ለማውራት ያህል ድምፅ የሚባለው ወይም ሳውንድ ዌቭ የሚባለው ነገር ጆሮችን ጋር ሲገባ ብዙ ጊዜ አናስበው ማለት በቃ ሰማን፣ የሆነ መልእክት ሆኗል ጭንቅላት ውስጥ ነው ምንለው። ግን በጣም ኢንትሪኬት የሆኑ ብዙ ፕሮሰሶች እዛ ውስጥ ይካሄዳሉ። ይሄ ሞገድ አሁን የምትሰሙት ከኔ አንደበት የሚወጣው ሞገድ እናንተ ጆሮ ጋር ሲደርስ፣ እንደኔ ትልቅ ጆሮ ካላችሁ ዲሹ ይሰበስብና ያ ድምፅ ወደ ወይም የውጨኛው የጆሮ ክፍል የሚባለው ማለት ነው ሰብስቦ ይህንን ድምፅ እንግዲህ በጆሮ ቱቦ ወይም ኢር ካናል በሚባለው ውስጥ ያስተላልፈው እና የኢር ካናሉ ወይም የጆሮ ቱቦ አንደኛው ጫፍ ደግሞ ታምቡር ወይም ኢር ድራም የተበጠሰ ምንለው ማለት ነው አይደለ? እሱ ጋር ሲደርስ ይሄ ዌቭ ይመታውና ርግብግቢት ይፈጥራል ወይም ቫይብሬሽን ይፈጥራል። ከዛ የመካከለኛው የጆሮ ክፍል ገባ ማለት ነው፣ ሁለተኛው ክፍል። እዛ ውስጥ ከገባ በኋላ በጣም ጥቃቅን የሆኑ ሶስት አጥንቶች አሉ። እነዚህ ሶስት አጥንቶች ከጆሮ ታምቡር የተቀበሉትን ርግብግቢት ያስተጋቡታል። አንደኛው አጥንት ለአንደኛው ወደ አንደኛው ያደርግና ከዛ ወደ ሶስተኛው ወይም ውስጠኛው የጆሮ ክፍል ወደሚባለው ድምፁ ይገባል ማለት ነው። እዛ ውስጥ በሚገባበት ጊዜ በጣም በትናንሽ ሚሊሜትር ምናልባትም ማይክሮስኮፒክ የሆኑ ከ3500 እስከ 14000 የሚደርሱ ጸጉሮች አሉ ጆሮችን ውስጥ። ይሄ ውጭ ሳይሆን ኢንሳይድ ሄር ሴል ይሏቸዋል። እነዚህ ሴሎች እንግዲህ አስታውሱ፣ ሞገድ መጣ፣ ዌቭ መጣ፣ ሜካኒካል ኤነርጂ ሆነ። ልክ እዛ ጋር ደግሞ ሲደርስ ኤሌክትሮ ሜካኒካል ይሆንና ኦዲቶሪ ነርቭ በሚባል ወይም ደግሞ እንደ ሽቦ ብናስበው ወደ አንጎላችን ይወሰድና ከዛ በኋላ ያ መልእክት ሆኖ እንረዳዋለን ማለት ነው። የሚገርማችሁ ነገር አቨሬጅ አንድ አደልት ላይ ይሄ ሁሉ ፕሮሰስ የሚካሄድበት ሳይዙ ምናልባት ከክሬዲት ካርዳችሁ ትንሽዬ ቢተልቅ ነው። በጣም አጭር የሆነች ቦታ ናት። ይህን ሁሉ ፕሮሰስ አካሂዶ እኔ የምላችሁ ድምፅ ትርጉም የሚሰጣችሁ በ40 ሚሊ ሰከንድ ውስጥ ነው። ቴክኒካሊ አሁን ስትሰሙኝ ቆይቻለሁ ካወራሁ ማለት ነው። 40 ሚሊ ሰከንድ ማለት 0.004 ሰከንድ ነው። ምን ለማለት ነው? እግዚአብሔር አስደናቂ የሆነ ይህንን ፍጥረት ወይም ይህንን የሰውነታችንን አካል ሲፈጥር በፍጥረቱ እግዚአብሔር ከፍጥረት መጀመሪያ ጀምሮ የሚናገር አምላክ ብቻ ሳይሆን እንድንሰማውም ጭምር የሚያዝን አምላክ ስለሆነ ነው። ከኤደን ገነት ጀምረን እስከ ሲና ተራራ፣ ከነቢያቱ ጀምረን እስከ ወንጌላት ድረስ በምንሄድበት ጊዜ የሰው ውድቀት ዋና ምክንያት እግዚአብሔር ዝም ማለት ሳይሆን የሰው አለማዳመጥ ነው፣ የሰው አለመስማት ነው። እግዚአብሔር በዘመናት ውስጥ መናገር አቁሞ አያውቅም። በቅዱሳን መጽሐፍት ውስጥ መስማት ወይም ማድመጥ የሰሚውን ግብር ወይም አክሽን የሚጠይቅ ሀሳብ እንጂ ፓሲቭ የሆነ ነገር አይደለም። አሁን እናንተ ፓሲቭሊ ነው የምትሰሙኝ አይደለ? መጽሐፍ ቅዱሳዊው መስማት የሚለው ነገር ግን እግዚአብሔርን በተለይ ከመስማት ጋር የተገናኘው ነገር ፓሲቭ አይደለም፣ አክቲቭ ነው። ምን ማለት እንደሆነ በኋላ እናያለን። አገን በመጽሐፍ ቅዱስ ታሪክ ውስጥ ይሄንን ቃል ወይም ይሄ መስማት የሚለውን ሀሳብ ይዘን ሪሰርች በምናደርግበት ጊዜ ይህ መስማት ወይም ደግሞ ይህ የመስማት ትእዛዝ በእያንዳንዱ የድህነት ታሪክ ውስጥ ከአዲስ ኪዳን ከኤደን ገነት ጀምሮ እስከ ራእይ ባለው ውስጥ ሲያስተጋባ ሲጮህ እንሰማዋለን። እግዚአብሔርን መስማት በጣም ፕሮሚነንት የሆነ ሁላችንም የምናውቀው ምናልባት አይሁዶች አሁንም አይሁዶች ነን የሚሉ መልሰው መላልሰው የሚጸልዩት ዘዳግም ምዕራፍ 6:4 ላይ ያለ ጸሎት አለ አይደለ? እስራኤል ሆይ ምን በል ይላል? ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አምላካችን እግዚአብሔር በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ምን ብለን ውደድ ይለዋል። ስለዚህ ይሄ ስማ ወይም ሽማ የሚለው ቃል መታዘዝን ግቡ ያደረገ ድምፅን በጆሮ ከመቀበል ባለፈ ኮግኒቲቭ ኮምፖነንት አለው አይደለ? መረዳት አለው። አት ዘ ሴም ታይም ደግሞ ፈቃደኝነትም አለው። ስለዚህ ለአንድ እስራኤላዊ እግዚአብሔር ወይም ደግሞ እግዚአብሔር መስማት የሚለውን ነገር ሲያስብ ከመስማት ጋር እውቅና መስጠት አክኖሌጅመንት አለ አብሮት። እንደገና ደግሞ የቃል ኪዳን ታማኝነት አለ። ስለዚህ እግዚአብሔርን መስማት አሊጀንስ ነው። ከእግዚአብሔር ጋር ህብረት ማድረግ ነው። ስለዚህ መስማት፣ መታዘዝና መውደድ የተያያዙ ሀሳቦች ናቸው በዕብራውያኖች አረዳድ ማለት ነው። ከዚህ በተጨማሪ በብሉይ ኪዳን ላይ የተለያዩ ነቢያቶችን በምናይበት ጊዜ ለምሳሌ በኢሳያስ ምዕራፍ 6 ኤርምያስ 6 ላይ በምንሰማ ጊዜ እስራኤላውያኖች እግዚአብሔርን ባለመስማታቸው በተደጋጋሚ እነዚህ ነቢያቶች ሲያወግዟቸው፣ የእግዚአብሔርን ቁጣ በእነሱ ላይ እንደነደደ ሲናገሩ ነቢያቶችን እናስተውላለን። ኢሳያስ 6 ላይ መስማትን ትሰማላችሁ አታስተውሉም ይላቸዋል። ኤርምያስ ጆሮአቸው ያልተገረዘች ናት መስማትን አይችሉም ይላል። ኢሳያስ በመጨረሻዎቹ ምዕራፎች ላይ ነፍሳችሁ እንድትድን አድምጡኝ ሲል የእግዚአብሔርን መልእክት ሲያስተላልፍ እናየዋለን። ስለዚህ እግዚአብሔርን መስማት አሊጀንስ ነው ካልን፣ እግዚአብሔርን አለመስማት ደግሞ አክት ኦፍ ዲፋይንስ ወይም ደግሞ አመፅ ነው፣ ሪቤሊየን ነው። ይህንን የእግዚአብሔርን ሀሳብ ቅድም እንግዲህ ተናግረናል። እግዚአብሔር ከፍጥረት ጀምሮ ይናገራል፣ መናገር ብቻ አይደለም ደግሞ ስሙ ይላል የሚለውን ሀሳብ ይዘን ወደ አዲስ ኪዳን በምንመጣበት ጊዜ እግዚአብሔር ሲቀየር አናየውም። እግዚአብሔር በአዲሱ ኪዳን ደግሞ አሁን የሚናገረው ሁሉን ወራሽ ባደረገውና ዓለማትን በፈጠረበት በማን በኩል ነው እንላለን? በልጁ በኩል ሲናገር እናገኘዋለን። ታስታውሱ እንደሆነ ጌታ ኢየሱስ ክርስቶስ ጴጥሮስ፣ ያዕቆብና ዮሐንስን ይዞ ወደ አንድ ረጅም ተራራ ወጣ ይለናል ማርቆስ ምዕራፍ 9። ከዛ ከወጣ በኋላ የኢየሱስ ክርስቶስ ፊት በመቅስፈት ልብሱ ሲቀየር የእሱን ትራንስፊግሬሽን ሲያዩ፣ ከዛ በኋላ ሙሴና ኤልያስ መጥቶ ሲያናግሩት ጴጥሮስ መቀባጠር ጀመራል። ሶስት እንትን ለስራ እዚህ አንተ ለአንድ እያለ ከዛ በኋላ ምን መጣ ይላል እግዚአብሔር ቃል፣ ከሰማይ ደመና መጣና ከደመና ውስጥ ምን መጣ ይላል ድምፅ መጣ፣ ይህ የምወደው ልጄ ነው እርሱ ምን በሉት አለ ስሙት አለ። ስለዚህ አሁንም በዘመናት ውስጥ እግዚአብሔር የመናገሩና የመስማቱ ፕሪንሲፕል አልተቀየረም። ይህ ተመሳሳይ ሀሳብ የሚያጠናክርልን ሀሳብ ምናልባት ለዛሬ እንደ መንደርደሪያ አጭር መልእክት ነው የምለው ግን እንደ መንደርደሪያ የሚሆነን ሉቃስ ምዕራፍ 8 ላይ ከቁጥር 1 ጀምሮ ረጅም ሊሆን ይችላል ግን ምናልባት እየከፋፈልን ማየት እንችላለን። እዛ ላይ ያለውን ሀሳብ ነው እንድንነጋገረው ያሰብኩበት። ትንሽ ኮንቴክስቱን ኤክስፕሌን ለማድረግ እንግዲህ ጌታ ኢየሱስ ክርስቶስ የእግዚአብሔርን የመንግስቱን የምስራች ቃል ሉቃስ ምዕራፍ 8 ከቁጥር 1 ጀምሮ እየሰበከ በከተሞችና በመንደሮች ውስጥ ያልፍ ነበር ይላል። የእግዚአብሔርን የመንግስቱን የምስራች ቃል ማ ቃል የሆነው ወልድ ይህንን ቃል እየሰበከ ያልፍ ነበር ይላል። ኢንትረስቲንግ ኢናፍ 12ቱ ከእርሱ ጋር ነበሩ ካለም በኋላ እንዲሁም ከርኩሳት መናፍስት ከደዌ የተፈወሱ አንዳንድ ሴቶች አብረውት ነበሩ። እነርሱም ሰባት አጋንንት ይወጣላት ከደዌ የተፈወሱ ብሎ ስማቸውን ይዘረዝርልናል። ኢምፕሊኬሽኑ በጣም ኢንትረስቲንግ ነው። ዝም ብሎ ራንደም ላይ የተጻፈ ነገር አይደለም። እንግዲህ ይሄ የአዲሱ የታወጀው በክርስቶስ ውልደት ኢናጉሬት የተደረገው ኪንግደም ውስጥ ወይም የእግዚአብሔር መንግስት ውስጥ ያለውን ሶሻል ኖርም በካደ መልኩ እግዚአብሔር የተገፉትን በሶሳይቲ የተናቁትን በዛ ጊዜ ደግሞ እንደምታውቁት ሴቶች እንደ ሰከንድ ሲቲዝን እንደውም እንደ ሰውን በማይቆጠሩበት ቦታ ኮሚኒቲውን ክሪኤት አድርጎ ቃሉን እያወጀ ሲንቀሳቀስ እናየዋለን። የዚህን ሲግኒፊካንስ በተለይ የምንረዳው ምዕራፍ 8 ቁጥር 9 ላይ ደቀ መዛሙርቱም የዚህ ምሳሌ ትርጉም ጠየቁት ካለ በኋላ እርሱም እንዲህ አለ፣ የእግዚአብሔርን መንግስት ምስጢር ማወቅ ለእናንተ ተሰጥቷቸዋል አለ። የአዲሱ ኮሚኒቲ የእግዚአብሔርን ምስጢር የማወቅ የእግዚአብሔርን የልብ ትረታ መረዳት መስማት የሚችልበትም አቅም የተሰጠው አዲስ ኮሚኒቲ ነው። ኢየሱስ ክርስቶስ ወደ ላይ ስንመለስ ወደ ቁጥር 3 ወይ ቁጥር 4 አካባቢ ላይ ያለው ሀሳብ ሁላችንም የምናውቀው ነው። ብዙ ህዝብ ተሰብስቦ ባየ ጊዜ ይላል ኢየሱስ ክርስቶስ አንድ ምሳሌን መናገር ጀመረ። ዘርን ሊዘራ ስለወጣው ዘሬ የመጽሐፍ ቅዱስ አስተማሪዎች ስለዚህ ቦታ ወይም ቴዎሎጂያኖች ሲናገሩ ይላሉ ኢየሱስ ክርስቶስ በተለይ ሲኖፕቲክ ጎስፒሎች ላይ ፓራሌሉን በምናይበት ጊዜ እስከዚህ ጊዜ ድረስ ቀጥታ ስለማንነቱ ይናገር ነበር። እኔ እግዚአብሔር ነኝ፣ እግዚአብሔር ነኝ፣ እግዚአብሔር ልጅ ነኝ፣ ከእግዚአብሔር ነው የተላኩት እያለ በሚናገርበት ጊዜ ህዝቦች ሊሰሙ አልወደዱም። ስለዚህ ኢየሱስ ክርስቶስ ከዚህ ጊዜ ወዲህ በምሳሌዎች በፓራብል መናገር ጀመረ። It's his act of judgment. በኋላ ላይ ስለዚህ ሲናገር ወይም ደግሞ ቀደም ያነበብነው ላይ የእግዚአብሔርን መንግስት ምስጢር ማወቅ ለእናንተ ተሰጥቷል፣ ለሌሎች ግን በምሳሌ እናገራለሁ፣ ይኸውም እያዩ ልብ እንዳይሉ እየሰሙም እንዳያስተውሉ ነው ሲል his act of judgment በእስራኤል ላይ ሲሆን እናየዋለን። ኤኒዌይስ ወደ ምሳሌው ስንመለስ ይሄ ዘርን የዘራው ሰውዬ ወይም ገበሬ የዘራው ዘር በአራት ስፍራ ላይ ሲወድቅ እናያለን። በመንገድ ዳር፣ በድንጋይ ቦታ፣ በእሾህ መካከልና በመልካም መሬት ላይ የሚል እናያለን። ኢየሱስ ክርስቶስ ይህንን ምሳሌ ተናግሮ ለደቀ መዛሙርቱ ትርጉሙን ከሰጣቸው በኋላ ሌላ ሰምሃው ተያያዥነት ያለው የማይመስል ነገር ግን ጠለቅ ብለን ገባ ብለን ካነበብነው በጣም እንዲሁም ሲግኒፊካንት የሆነ ሁለተኛ ምሳሌን ቁጥር 16 ላይ ጀምሮ ይነግራቸዋል። እዛም ቦታ ላይ የሚያወራው ኢየሱስ ምንድን ነው? መብራትን አብርቶ ጋን ውስጥ ወይም በአልጋ ስር የሚያስቀምጥ ማንም የለም። ይልቁንም ወደ ቤቱ የሚገቡ ብርሃኑን እንዲያዩ በመቅረዝ ላይ ያስቀምጠዋል ይላል። የማይገለጥ የተሰወረ የማይታወቅ ቁጥር 17 ላይ ነኝ፣ የማይታወቅ ወደ ብርሃን የማይወጣ የተደበቀ ነገር የለም። ምናልባት የዛሬ ንግግሬ ዋናው ቲም እዚህ ጋር ነው። ቁጥር 18 እንግዲህ እንዴት እንደምትሰሙ ምን በሉ ይላል? ተጠንቀቁ፣ ላለው ይጨመርለታል፣ ከሌለው ሁሉ ግን ያ ያለው የሚመስለው እንኳን ይወሰድበታል ይለናል። በመጨረሻም ከቁጥር 19 እስከ 21 ባለው ሀሳብ ላይ ኢየሱስ ክርስቶስ እናትና ወንድምና እህቶቹ ወደ እሱ መጥተው የሆነ ሰው መልእክት ይልካል። እህቶችና እናትና ወንድም እህቶች መጥተዋል ሲሉት ጌታ ኢየሱስ ክርስቶስ እንዲህ ይላቸዋል። ቁጥር 21 ላይ እናትና ወንድሞቼስ የእግዚአብሔርን ቃል ሰምተው የሚያደርጉ ናቸው አላቸው። ስለዚህ በጣም በወፍ በረር በጣም በፍጥነት ነው የሄድንበት፣ ግን ስለምናውቀው ታሪኩን ልናገርበት የፈለግኩት ሀሳብ ስለምንሰማው ነገርና ስለሰማነው ነገር ተጠያቂዎች ነን። የእግዚአብሔርን ቃል ሰምተን ነገር ግን ብንደብቀው፣ ችላ ብንለው፣ ልክ ጋን ውስጥ እንደማስቀመጥ አልጋ ስር እንደመደበቅ የሚለውን ሀሳብ ማለት ነው፣ እንረሳ ይሆናል። ከኃላፊነት ግን አናመልጥም። የእግዚአብሔር ቃል በባህሪው ሁለት ሜን ባህሪዎች አሉት። አትሊስት በዚህ ኮንቴክስት አንደኛው የመመርመር ዳያግኖስቲክ የሆነ ባህሪውን እናያለን። ሁለተኛ ደግሞ መደረሻችንን ይወስንልናል። ኦኬ፣ ለዚህ ቃል የምንሰጠው ግብረ መልስ ወይም ለዚህ ቃል የምንሰጠው ሪስፖንስ ወደ የትኛው ሳይድ እንደምንሄድ ዲሳይድ ያደርግልናል። ወደ ቃሉ ስንቀርብ የመንፈሳዊ ሁኔታችንን ሲያሳየን፣ ያ የምንሰጠው ሪስፖንስ ደግሞ ዴስቲኒያችንን ወይም የት እንደምንደርስ ይወስንልናል። ስለዚህ ቃሉን በጆሮአችን ብቻ የምንሰማው ሳይሆን በልባችን ምንለው ነው የምንሰውረው፣ የምንጠብቀው ነው። ጌታ ኢየሱስ ክርስቶስ ምሳሌውን ሲፈታላቸው ከቁጥር 11 ጀምሮ ሲናገር እንዲህ ይላል። ምናልባት ኤምፋሳይስ ማድረግባቸው ቦታዎች እንደዚህ ናቸው። ቁጥር 11 ወይ ቁጥር 12 በመንገድ ዳር የወደቀው ቃሉን የሚሰሙ ነገር ግን እምነት አምነው እንዳይድኑ ዲያብሎስ መጥቶ ቃሉን ከልባቸው የሚወስድባቸው ናቸው። ቁጥር 13 በድንጋያማ ቦታ ላይ የወደቀው ቃሉን ሲሰሙ በደስታ የሚቀበሉ ናቸው። ስለዚህ ለጊዜው ያምናሉ እንጂ ስር ስለሌላቸው በፈተና ጊዜ ፈጥነው የሚክዱ ናቸው። ሶስተኛዎቹ በእሾህ መካከል የወደቁት አሁንም ምን ያደረጉ? ቃሉን የሚሰሙት ናቸው። እነዚህም ሙሉውን ውለው አድረው በምድራዊ ሕይወት ጭንቀት፣ በባለጠግነት ተድላ ደስታ ታንቀው በሚገባ አያፈሩም። አራተኞቹ በመልካም መሬት ላይ የወደቀው ቃሉን ቅንና በበጎ በሆነ ልብ ምን አድርገው? ሰምተው። ስለዚህ መስማት 100% ነው። ሁሉም ይሰማሉ፣ ነገር ግን አውትካሙ ነው የተለያየው። ስታቲስቲካሊ 75% ፌለር አለው ማለት ነው። የጌታ ኢየሱስ ክርስቶስ ትእዛዝም ይሄ ይመስለኛል። እንዴት እንደምትሰሙ ተጠንቀቁ። ይሄ ተጠንቀቁ የሚለው ቃል ውስጥ አርጀንሲ አለው አይደለ? አሁናዊነት፣ በጣም አስቸኳይነት፣ አጣዳፊነት አለው። የእግዚአብሔርን ቃል እንዴት እንደምንሰማው ልብ በሉ እያለን ነው። አስተውሉ። ኢንቴንሽናል የሆነ አሰማም ያስፈልገናል የእግዚአብሔርን ቃል። እርግጥ ነው በማርቆስ ምዕራፍ 4 ቁጥር 21 ላይ ጌታ ኢየሱስ ክርስቶስ ከዚህ ከእግዚአብሔር ቃል ጋር በተገናኘ እንዲህ ይላል፣ ስለምትሰሙት ነገር ምን በሉ ይላል? ተጠንቀቁ። ብዙ ጊዜ ይህን ላይ ነው በጣም ኤምፋሳይዝ የምናደርገው፣ ስለምንሰማው ነገር። ይህ ነገር ጤነኛ አስተምሮ ነው? ስህተት ትምህርት አለበት? በአባቶች ትምህርት፣ በሐዋርያት ትምህርት እንዴት ነው? ከመጽሐፍ ቅዱስ ጋር የተገናኘ ነው? ትክክለኛ ያስተምረው አካሄድ ነው፣ ምክንያቱም የክርስቶስ ትእዛዝ ስለሆነ። ነገር ግን ችላ ምንለው እንዴት ነው? የእኛ አሳሰማም እንዴት ነው? እንዴት እንድንሰማ እንድንጠነቀቅ ኢየሱስ ክርስቶስ ስላዘዘን ማለት ነው። ኢየሱስ ክርስቶስ ይሄንን ምሳሌ ለህዝቡ ሁሉ እንደዚህ ለማጆሪቲ ለተሰበሰቡት ከተናገረ በኋላ ሰሚ ጆሮ ያለው ይስማ ይላል ቁጥር 8 ላይ። ለደቀ መዛሙርቱ ሲነግራቸው ግን እንዴት እንደምትሰሙ ተጠንቅቁ ሲላቸው እናገኛለን። ትኩረቱ ስለ ዘሩ አይደለም፣ ወይም ደግሞ ትኩረቱ አትሊስት በዚህ አውድ መሰረት ትኩረቱ ስለ ዘሪው አይደለም፣ ስለ ዘሩ አይደለም፣ ነገር ግን ስለ አሰማምና ስለ መስማት ነው። ስለዚህ ቴክ ሂድ ቴክ ኬር ቴክ ኤክስትራ ኬር ሲለን በጣም ኮሽስ ሆነን ሪስፔክትፉል ሆነን እንዴት ለዚህ ቃል ሪስፖንድ እንድናደርግ ተጠንቅቀን እንድናስብ የሚያሳስበን መልእክት ነው ጌታ ኢየሱስ ክርስቶስ የሚያስቀምጠው። ጌታ ኢየሱስ ክርስቶስ ስለ ዘር ምሳሌውን ከተረጎመላቸው በኋላ ሁለተኛው ተመሳሳይ ቁጥር 16 ጀምሮ ያለውን ምሳሌ ደግሞ እንየው። ቁጥር 16 ሲጀምር መብራትን አብርቶ ጋን ወይም በአልጋ ስር የሚያስቀምጥ ማንም የለም፣ ይልቁንም ወደ ቤት የሚገቡ ብርሃኑን እንዳዩ በመቅረዝ ላይ ያስቀምጡታል ይላል። ጌታ ኢየሱስ ክርስቶስ የብርሃን አናሎጂን ወይም የመብራትን ወይም የመቅረዝን አናሎጂ በተለያየ ስፍራ ይጠቀመውና ከኮንቴክስቱ ጋር ያገናኘዋል። አንዳንድ ጊዜ ግን ከኮንቴክስቱ አውጥተን ሌላ ቦታ ያለን ሀሳብ እዚኛው አውድ ውስጥ ለመተርጎም መሞከር ስህተት ነው ይላሉ እንግዲህ የስነ መለኮት አስተማሪዎች። ምን ለማለት ነው? አንዳንድ ጊዜ ይህንን ቃል ስንሰማ ዘለን የምናስበው ኢቫንጀሊዝም ነው። ነገር ግን ይጣረስብናል ከሀሳቡ። ልክ ነው፣ በእኛ ውስጥ የበራውን ይህንን ብርሃን ለዓለም ማሳየት አለብን። ነገር ግን እዚህ ጋር ያለው ኮንቴክስት ልብ ብለን ካየነው ከዛ ባለፈ ስለ ብርሃኑ ፎከስ እንድናደርግ ይጠይቀናል። ሉቃስ ጌታ ኢየሱስን ከብርሃን አንጻር ሲገልጸው ወይም ሲጽፍልን ባትሄዱም ምዕራፍ 1 ቁጥር 76 ላይ ይህ ከላይ የሚመጣው ብርሃን ብሎ ይጠሯል። ቁጥር 79 ዝቅ ብሎ ብርሃኑን በጨለማና በሞት ጥላ ተቀምጠው ላሉ ሁሉ ያበራል ይለናል። ብርሃኑ ኢየሱስ ነው። አንድ ምዕራፍ አለፍ ብለን እዛው ምዕራፍ 2 ቁጥር 35 ላይ ስምዖን የተባለው ካህን ኢየሱስን ሕፃኑን ኢየሱስን ባየው ጊዜ ዓይኖቼ በሰዎች ሁሉ ፊት ያዘጋጀኸውን ማዳንህን አይቷልና ደግሞም ለአሕዛብ ሁሉ የሚገለጥ ምን ብርሃን ለሕዝብም ለእስራኤልም ክብር ነው አለ። ይህ ብርሃን ኢየሱስ ራሱ ነው። ይህ ብርሃን የኢየሱስ ማንነት ነው። ይህ ብርሃን የኢየሱስ ክርስቶስ ስራው፣ ተአምራቱ፣ እንዲሁም ምኑ ነው? ቃሉ ነው። እግዚአብሔር ቃሉን የሰጠን እንድንደብቀው፣ እንድንሰውረው ወይም ሰምተን ችላ እንድንለው ሳይሆን እንዲያበራ እንዲገልጥ ነው። መቅረዙ ላይ ማስቀመጥ ማለት የህይወታችን ከፍተኛው ፓርት ዘ ሃይስት ፓርት ኦፍ አወር ላይፍ በቃሉ ይታያል ወይ በቃሉ ይመረመራል ወይ? ቅድምም ብለናል የቃሉ ብርሃን ዳያግኖስቲክ ነው ብለናል። ስለዚህ ይሄ ቃሉ ብርሃን በእኛ ላይ ካበራ ዳያግኖስ እንደረጋለን። ምክንያቱም የሆነ በሽታ አይጠፋብንም አይደል? የዚህ የእግዚአብሔር ቃል ጋር ኢንተራክት ስናደርግ ራሳችንን የምናይበት ነገር እኛን ለማሰቃየት ወይም ለማሸማቀቅ አይደለም አይደል? እግዚአብሔር የኢትዮጵያ ዩኒቨርሲቲ ካምፓስ አስተማሪ አይደለም። በጣም ከባድ ፈተና ያወጡና ተማሪ ሁሉ ከረፈረፉ በኋላ ደስ ይላቸዋል። በቃ የሆነ ይጓቸው ቡስት ይሆናል። የእግዚአብሔር ቃል ጋር ኢንካውንተር ስናደርግ እኛን ለማሸማቀቅ እኛ ሚዝረብል ለማድረግ ሳይሆን አክቹዋሊ የእግዚአብሔር ጸጋው መገለጥ ነው፣ የእግዚአብሔር ግሬስ መገለጡ ነው። እዚህ ዳያግኖስ የሚያደርግን ሂል ያደረግን ነው። የዛሬ ሁለት ሳምንት ጥበበ ስለ ሰርጅኑ ቢላ ስታወራ ነበር። የቀዶ ጥገና ባለሙያው አላማ ኤክስፖዝ በማድረግ አላስፈላጊውን ነገር መቁረጥ ነው። በእግዚአብሔር ቃል ፊትም ስንሆን ይሄ ለይቅርታ፣ ለፈውስ፣ ለድህነት እድልን እናገኛለን። ምክንያቱም በቁጥር 17 ላይ እዛው ምዕራፍ 8 ላይ የማይገለጥ የተሰወረ የማይታወቅ ወደ ብርሃን የማይመጣ የተደበቀ ነገር የለም ይለናል። ስለዚህ አንዳንድ ጊዜ ኢንቴንሽናሊም አንኢንቴንሽናሊም የእግዚአብሔርን ድምፅ ሰምተን በቃል ውስጥ እንሸፍነዋለን ቃሉ። ኦልቲሜትሊ ግን ይሄ ዛሬ በምህረት ይሄ በግሬስ የተገለጠው ብርሃን በጃጅመንት ደግሞ ያገኘናል። ከተጠያቂነት አናመልጥ ሁላችን። እያንዳንዱ ለሰማነው ለእግዚአብሔር ቃል ተጠያቂዎች እንሆናለን። ኦልቲሜትሊ ከእግዚአብሔር የሚሰወር ነገር የለም። ለዛ ነው ሰምተን ካልታዘዝንና ቃሉን ካላከበርን ከተጠያቂነት ማናመልጠው። ስለዚህ ይሄንን ስንረዳ የቃሉ ኢንቴንሽን እኛ ከቃሉ ጋር መሆናችን ወደ እግዚአብሔር ቃል መቅረባችን ዳያግኖስ ለመደረግ በሽታችን እንዲታወቅ ከሆነ እዚህ ለምን ቃሉን ሸሸዋለሁ? እንዲሁም ይበልጥ ወደዚህ ቃል መሮጥ ነው ያለብን አይደለ? ምክንያቱም ዳያግኖስ እንደረጋለን እንታከማለን ኢትስ ፍሪ ኖ ሄልዝ ኢንሹራንስ የእግዚአብሔር ቃል ተአምር ደግሞ በቀረብነው ልክ ነው የሚሰራው በቀረብነው ልክ ነው ሪስቶር የሚያደርገን የሚያድሰን እና ይሄንን ብርሃን ወስደን ካልጋ ስር ማስቀመጥ ኢትስ አን አክት ኦፍ ሪቤሊየን አይደለ? እግዚአብሔር ቸር ስለሆነ ማህሪ ስለሆነ ይቅር እያለ ስለሆነ የቃሉን ብርሃን ችላ ማለት ካለብን ከድካማችንና ከኃጢአታችን ጋር ተስማምተን እየኖርን ነው ማለት ነው። ግን የእውነተኛው የክርስቶስ ደቀ መዝሙር በጨለማ ህይወት በቋሚ ሁኔታ መመላለስ አይችልም። ፍሬ ያለማፍራት ሲዝን ሊኖር ይችላል። ነገር ግን ከኃጢአት ጋር ድብቅ ከሆኑ ልምምዶቻችን ጋር ሰው ማያውቃቸው ባክ ኦፍ አወር ሄድ ካሉ ፋይሎች ጋር የእግዚአብሔርን ቃል ካላገናኘ ነው ደቀ መዝሙርነታችን በጣም አደጋ ውስጥ ይገባል፣ ወይም ጥያቄ ውስጥ ይገባል። የተሰወረው በደላችን፣ ባህሪዎቻችን፣ ልምምዶቻችን በእግዚአብሔር ፊት የተገለጡ መሆኑን አውቀን ቃሉን እንዲያክመን በተሰበረ ልብ እለት እለት መስማት፣ መቅረብ፣ ማንበብ ይገባናል። እዛው ስለ አራተኛው ልብ ሲናገር አስተውላችሁ ከሆነ በመልካም ቁጥር 15 በመልካም መሬት ላይ የወደቀው ቃሉን ቅንና በጎ በሆነ ልብ ሰምተው የሚጠብቁ ታግሰውም በጽናት ፍሬ የሚያፈሩ ናቸው ይላል። ጤነኛው አሰማሚ ነው። ፍሬ ለማፍራት መጽናት ያስፈልጋል። ለመጽናት ደግሞ የእግዚአብሔርን ቃል በልባችን ውስጥ መደበቅ፣ መያዝ፣ ሪስፔክት ማድረግ ይጠበቅብናል። ቁጥር 18 ላይ ሲነግረን እንደሚል ሐሳብ አለ። ቁጥር 18 እንግዲህ እንዴት እንደምትሰሙ ተጠንቀቁ ካለው በኋላ ላለው ይጨመርለታል፣ ከሌለው ሁሉ ግን ያ ያለው የሚመስለው እንኳን ይወሰድበታል ይላል። እነዚህ የእግዚአብሔርን ቃል በልባቸው የደበቁ የታገሱ ፍሬን ያፈሩ ሰዎች የማልቲፕሊኬሽን ሳይክል ውስጥ ነው ያሉት። ይሄ በፕሮስፐሪቲ እኛ አይደለም ማውራው። ነገር ግን በጸጋ ላይ ጸጋ ይበዛላቸዋል። ኃጢአት ላይ ድል ማድረግን ይችላሉ። ወደ እግዚአብሔር መምሰል እለት እለት ያድጋሉ። መንፈሳዊ ፍሬዎች ይጎመራሉ በህይወታቸው። በህይወታቸው በብዛት ይታያል። ነገር ግን አንሰማም ላሉት፣ የእግዚአብሔርን ቃል ከእንቅብ ስር ለደበቁት ኢትስ ኦኬ ኔክስት ታይም ቆይ አንድ ቀን ሲመቻችልኝ የሚሉት ግን ከሌለው ሁሉ ያው ያለው የሚመስለው እንኳን ይወሰድባቸዋል። ያላቸው የሚመስላቸው አንድ ሰው ሲናገር ምን አለ በአማርኛ ተተርጉሞ፣ ከጨለማ ሁሉ የከፋው ጨለማ የቃሉን መብራት ሸፍኖ ብርሃን ነኝ ብሎ የሚያስብ ጨለማ ነው አለ። I have to stop and think ከጨለማ ሁሉ የከፋው ጨለማ ቃሉን ሸፍኖታል ብርሃን ነኝ ብሎ ግን ያስባል፣ ግን ጨለማ ነው ይላል። ስለዚህ ዛሬ ላይ ራሳችንን መጠየቅ ያለብን ነገር በህይወታችን ከፍታ ላይ በመቅረዞቻችን ላይ የእግዚአብሔርን ቃል ብርሃን አስቀምጠናል ወይ? እግዚአብሔር ሆይ አንተ ያልወደድከውን መቀየር እፈልጋለሁ፣ አንተን የሚያከብረውን ያንን በህይወቴ እሻለሁ እንለዋለን ወይ? የቃሉ ብርሃን ወገግታ የልባችን ሁሉንም ክፍሎች ነው ያበራው ወይ ሳሉንም ብቻ ነው? ሁዱድ የሚመጣውን ፓርታችንን ብቻ ነው ወይ? እኛ ብቻ የምናውቀው ሂድን የሆነውን ያንን ክፍላችን የእግዚአብሔር ቃል ይደርስበታል? ከእግዚአብሔር የሚሰወር ነገር የለም። ኦልቲሜትሊ መገለጡ አይቀርም። ስለዚህ ዛሬ በምህረት የጠራንን አምላክ እለት እለት በቃሉ ወደ እርሱ በመቅረብ ብርሃኑ በልባችን ላይ ይብራ። አሜን። እንጸልያለን።